ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ጀመረ። የተከበራችሁ ሙስሊም ምእመናን እንኳን ለቅዱስ ረመዳን አደረሳችሁ። ጸሎታችሁ የሚሰማበት የብርታትና የጽሞና ጊዜ እንዲሆን እንመኛለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች። የኢትዮጵያ አየር መንገድ በኮቪድ-19 ውስጥ
የአሜሪካ አየር መንገዶች እንደሚታወቀው ወይም የአውሮፓ ከፍተኛ ገንዘብ ያገኛሉ ከመንግስት አየር መንገዳቸው እንዳይወድቅ ወድቆ እንዳይቀር ይነሳ ማለት። ኢትዮጵያ አየር መንገድ ግን ይህ ሊያደርጋ ይችላል። ኢትዮጵያ ሀገራቸው ይህንን ገንዘብ በረስኪ ለማድረግ የሚመጣ ገንዘብ የለም። እኛም ማኔጅመንቱ ገለፍ ይህን መሰራት አለበት። የአየር መንገድ በዚህ ሁኔታ ወድቆ መቅረብ አይችልም። ስለዚህ ተብሎ ነው ረስኪ ፕላን የሚል ተዘጋጅቶ ከፍተኛ ገበያ ወደ 5 ዶላር ከዚህ ጊዜ እስከ አትሪም ድረስ ማጣት ከፍተኛ ስለሆነ
አቶ ንጉሱ ወርቁ በአሜሪካ የኢትዮጵያ አየር መንገድ ስራ አስኪያጅ ናቸው። በዚህ ምሽት ይናገራሉ። ከኮቪድ-19 እያገገሙ ያሉ ሰው አሉ።
ጓደኛዬ ነበረችኝ አብራ የምትሰራ ስሟ አማሊ ነበር። የእሷም እናት በአጋጣሚ ይዟት ነበር እና እንደዋወል ነበር። ቀን በቀን እንደዚህ አድርጊ ሳይሆን እንደዚህ አድርጊው ያየነውን ነገር በኢንተርኔትም ሰርች እያደረግን እንወያይ ነበር። እንደዚህ አድርጊ እንደዚህ አድርጊ ሳይሆን እንደዚህ አድርጊው ምናምን። እሷ ኩናማ ነበረች። ከኤርትራ ነበር የመጡ
ከአስታማሚ ልጃቸው ጋር ይዘናቸዋል። እሁድ ሚያዝያ 18 2012 ዓ.ም የተከበራችሁ ክርስቲያን ምእመናን እንኳን ለዳግማ ትንሣኤ ያደረሳችሁ። ከየቤታችን እየሰራን ጽዮን ግርማና ሰሎሞን አባተንን በዚህ ምሽት አብረናችሁ ያለነው። እባካችሁ ራሳችሁን ከኮሮና ቫይረስ ጠብቁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አመሻችሁ አድማጮች። ዜናውን ማነብላችሁ አዳነች ሳየ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው የ957 ሰዎች የላብራቶሪ ምርመራ አንድ ሰው በኮሮና ቫይረስ መያዙ እንደተረጋገጠ፣ በአጠቃላይ በሀገሪቱ በቫይረሱ የተያዙ ሰዎች ብዛት 123 መድረሱን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት እና የኢትዮጵያ የጤና ጥበቃ ሚኒስቴር ገልጸዋል። በሌላ በኩል በትናንትናው ዕለት 12 ሰዎች አዲስ አበባ ውስጥ ከበሽታው እንዳገገሙ፣ በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች 41 መሆናቸውን የኢትዮጵያ ሕብረተሰብ የጤና ኢንስቲትዩትና የሀገሪቱ የጤና ጥበቃ ሚኒስቴር አስታውቀዋል። በብዙ ሺህ የሚቆጠሩ ካሜሩናውያን እስረኞች ተለቀዋል። የማዕከላዊ አፍሪካዊቱ ሀገር መንግስት የኮሮና ቫይረስ እየተስፋፋ መሆኑን ከገለጸ በኋላና እስረኞች በከፍተኛ ደረጃ ተጋላጭ ከሆኑት ቡድኖች መሃል በመሆናቸው የሀገሪቱ ፕሬዝደንት እስረኞች እንዲፈቱ ማዘዛቸው ታውቋል። ምን ያህል እስረኞች በቫይረሱ እንደተያዙ መንግስት የገለጸው ነገር የለም። በሁለት ወራት ባነሰ ጊዜ ውስጥ ከ1500 በላይ የሚሆኑ ሰዎች በኮሮና ቫይረስ እንደተያዙ፣ ከ50 በላይ ደግሞ እንደሞቱ የካሜሩን መንግስት አስታውቋል። አድማጮች ዜና የምትላለፉላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ በኮቪድ-19 መዛመት ክፉኛ የተጎዳችው ኒውዮርክ ነዋሪዎች በቅርቡ ወደ መድኃኒት መሸጫ መደብሮች በመሄድ የቫይረሱ ምርመራ እንደሚደረግላቸው የክፍለ ግዛቱ አስተዳዳሪ አንድሪው ኮሞ ትላንት አስታውቀዋል። 5000 የሚሆኑ ፋርማሲዎች ምርመራ ለማካሄድ እንደሚፈቀድላቸውና ግቡ በቀን 40 ሺህ ምርመራዎች ማካሄድ መሆኑን ኮሞ ገልጿል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኮሮና ቫይረስ በሽተኞች የቤተካ ማጽጃ የሆነውን ኬሚካል በመርፌ መልክ በመውጋት ሊድኑ ይችሉ እንደሆነ በሐሳብ መልክ ማቅረባቸውን የጤና ጥበቃ ባለስልጣኖችና ኬሚካሉን የሚያመርቱ ፋብሪካዎች በህብረት አውግዘዋል። ከኢኮኖሚ አንጻር ደግሞ ኮሮና ቫይረስ በዓለም ኢኮኖሚ ላይ ከፍተኛ ጉዳት እንደሚያደርስ ታውቋል። በባሰ የሚጎዱት ግን አዳጊ ሀገሮች መሆናቸውን ዓለም አቀፍ የገንዘብ ድርጅትና ሌሎች ድርጅቶች አስጠንቅቀዋል። 265 ሚሊዮን የሚሆኑ ሰዎች በያዝነው ዓመት ከባድ ረሃብ ሊገጥማቸው እንደሚችል የተባበሩት መንግስታት የምግብ ድርጅት ገልጿል። ቡድን 20 በመባል የሚታወቀው ዓለም አቀፍ መድረክ መላ ሀገሮች፣ ዓለም አቀፍ ድርጅቶች፣ የግል ዘርፎች፣ ለጋሽ ተቋማትና ግለሰቦች ኮቪድ-19ን ለመታገል ለቀየሰው ዓላማ ገንዘብ እንዲያዋጡ ጥሪ አድርጓል። ግቡ 8 ቢሊዮን ዶላር ለማግኘት መሆኑንም አስታውቋል። ቡድኑ ቀደም ሲል የ1.9 ቢሊዮን ዶላር መዋጮ ማግኘቱን ገልጿል። የቡድን 20 የወቅቱ ሊቀመንበር የሆነችው ሳውዲ አረቢያ 500 ሚሊዮን ዶላር ማዋጣቷ ተዘግቧል። በአውሮፓ ደግሞ ስፓኝ ከዛሬ ጀምሮ በስድስት ሳምንታት ውስጥ ለመጀመሪያ ጊዜ ልጆች ከቤታቸው እንዲወጡ ፈቅዳለች። እስካሁን ባለው ጊዜ አስፈላጊ ነገሮችን ለመግዛት እንዲወጡ የሚፈቀድላቸው ጎልማሶች ብቻ ነበሩ። ከዛሬ አንስቶ ግን ልጆች ከቤተሰቦቻቸው ጋር ሆነው ለአንድ ሰዓት ያህል መውጣት ይችላሉ። ከሌሎች ልጆች ጋር ለመገናኘት ግን አይፈቀድላቸውም። ይዘውት ሊወጡ የሚችሉት አሻንጉሊትም አንድ ብቻ ነው። የአውሮፓ የበሽታ ቁጥጥር ማዕከል ያወጣው አዲስ ዘገባ በገለጸው መሰረት ከዓለም የበዙ የጤና ጥበቃ ሰራተኞች በኮቪድ-19 የተያዙት ስፓኝ ውስጥ ነው። በስፓኝ በቫይረሱ ከተያዙት 205,905 በሽተኞች 18 ከመቶዎቹ የጤና ሰራተኞች መሆናቸውን ዘገባው ጠቅሷል። ኢጣሊያ ውስጥ በቫይረሱ ከተያዙት ሰዎች 10 ከመቶ፣ በዩናይትድ ስቴትስ 3 ከመቶ በጤና ጥበቃ መስክ የተሰማሩ መሆናቸውን የአውሮፓ የበሽታ ቁጥጥር ማዕከል ያወጣው ዘገባ አስታውቋል። ስፓኝ ከዩናይትድ ስቴትስ ቀጥላ በኮሮና ቫይረስ በሽተኞች ብዛት ከዓለም ሁለተኛዋ መሆኗ ታውቋል። አውሮፓ ውስጥ በቫይረሱ ክፉኛ የተጎዱት ኢጣሊያና ፈረንሳይ የእንቅስቃሴ እገዳን መላላስ ጀምረዋል። ከዓለም እጅግ ጥብቅ የተባለ እገዳ ደንግጋ የነበረችው ህንድ በአንዳንድ መንደሮች የንግድ ስራዎች እንዲቀጥሉ ፈቅዳለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። በፌስቡክ ላይቭ በቀጥታ ልታደምጡን ትችላላችሁ። ቪኦኤ በኮቪድ-19 ውስጥ
የሰው ልጅ መረጃው ከደረሰው በራሱ ግንዛቤ በራሱ ዕውቀት መረጃውን በተቻለ መጠን አቻችሎ ስራ ላይ ያውለዋል። ስለዚህ መረጃው የኢትዮጵያ ህዝብ ከሐኪሞች ከመንግስትም ደግሞ መመሪያ የሚሰጣውን መከተል ሐኪሞች በተለይ የሚሰጡትን መረጃ ለመከላከል መከላከያ ብቻ ነው ያለን። እንኳን ለኛ ለበቁ ለሰለጠኑ ሀገር አላቸው ለሚባል ሀገርም መድኃኒት የለውም።
ይሄ በመንግስት በሚወሰድ እርምጃ ብቻ ሐኪም ቤት ውስጥ ያለው የጤና ማዎች ሐኪሞች በሚወስዱት እርምጃ ብቻ ሳይሆን መላ ህዝብ፣ ሴት ሳይል ወንድ ሳይል፣ ወጣት ሳይል ሽማግሌ ሳይል፣ ኦሮሞ ሳይል አማራ ሳይል፣ ክርስቲያን ሳይል ጉራጌ ሳይል እስላም ሳይል ሁሉም መተባበር ያለበት ይመስለኛል። ከዚህ ጣጣ ውስጥ በጋራ አሸንፈስታ አንዳንድ ጊዜ ደግሞ ይመስለኛል እንዲህ አይነት መከራ ስናል የሚከተለው ጥሩ ነገር ይሆናል ብያስ።
የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ ብላቸውና የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻን ነው የሰማችሁት። በስፋት ይመለሳሉ። አሁን ወደ መጀመሪያው ዝግጅት እንዝለቅ። የኢትዮጵያ አየር መንገድ በኮቪድ-19 ውስጥ ኮቪድ-19 አብዝቶ የጎዳው የምጣኔ ሀብት የጉዞና ቱሪዝም ዘርፍ ውስጥ በዓለም ዙሪያ ቦታው እየጎላ ሲመጣ የቆየው የኢትዮጵያ አየር መንገድ ባለፉት ጥቂት ሳምንታት ያጋጠመው የገቢ ማጣት ቀላል የሚባል አይደለም። ይህንን የአየር መንገዱ የአሜሪካ በረራዎች ስራ አስኪያጅ አቶ ንጉሱ ወርቁ ሰሞኑን ከአሜሪካ ድምጽ ጋር ቃለ ምልልስ ያደርጉ ገልጸውታል።
እንግዲህ ከፍተኛ የኢኮኖሚ ላይ የፈጠረው ጫና ለሰዎች እንቅስቃሴ ተገቷል። ሰዎች ይሄዱ አይደለም። ስለዚህ በዚህ መንገድ ብዙ አውሮፕላኖቻችን መሬት ላይ ናቸው ያሉት። በቅርቡ በዋና 13 አይነት በተገለጸው ከመቶ 20 ምናምን ጣቢያ ወደ አሁን 19 ጣቢያ ብቻ ነው ያለው። ይሄ ደግሞ ብዙ ሰራተኞች ከስራ ውጭ እንዲሆኑ፣ ይሄ ደግሞ እንግዲህ ብዙ መናፍራሮች ከስራ ውጭ ስለወጡ ብዙ ሰራተኞችን ስራ እንዳይኖራቸው አድርጓል። ሶ በዚህ ምክንያት እረፍት የሚወጡ ሰራተኞች ይኖራሉ። ይህ ነው የተደረገው። በድጋሚ ከዋና ስልጣኝ እንደተገለጸው ኢትዮጵያ አየር መንገድ በአሁኑ ሰዓት ሰራተኞች የማባረር እቅድ የለውም።
ጊዜያዊ ሰራተኞች ግን ከስራ ውጪ እንዲሆኑ መደረጉን ገልጸዋል አቶ ንጉሱ። ይህ ሲሆን ለነዚያ ኑሯቸውን ከኢትዮጵያ አየር መንገድ እንቅስቃሴ ጋር አቆራኝተው ለኖሩ ለሚኖሩም ሰዎች የታሰበ ነገር ይኖር ይሆን?
የኢትዮጵያ አየር መንገድ ስራ በጊዜያዊነት የሚሰሩ ሰራተኞች በጊዜው ስራ ስለሌለ እንዲያርፉ የተደረገበት ሁኔታ አለ። ግን ስራ ማባረር በተመለከተ ቋሚ ሰራተኞች እረፍት እንዲወጡ የተደረጉ አሉ። ከዛ ውጭ ግን የተባረሩ ሰራተኞች የሉ።
እነዚያ ስራ እንዲያቆሙ ያደረጋችኋቸው የኮንትራት ሰራተኞች ወይም ጊዜያዊ ሰራተኞች አሁን ባለው ሁኔታ መቼም ይታወቃል ዓለም ሁሉ በችግር ላይ ነው ያለውና ለድጋፍ ያሰባችሁት መርሃ ግብር አላችሁ? እቅድ ውጥን አላችሁ?
በስርጭት እንግዲህ በሄድ ኦፊስ ደረጃ ሊገለጽ የሚችል ነው። በእኔ ደረጃ ምንም ዝርዝር የለኝም። ነገር ግን በአጠቃላይ ማለት የሚችለው ስራው ከሌለ በጉዳይነት የሚሰራ በየለቱ በሰሩ ስራ ወይም ደግሞ በኮንትራት የሚሰሩ ስራ ከሌለ እንዲያርፉ የማድረግ ስራ ነው የተከናወነው። እናምናለን በአጭር ጊዜ ውስጥ ሁኔታዎች ወደ ቀድሞ ተመልሶ አሁን እንዲያርፉ የተደረጉ ብቻ ሳይሆን ተጨማሪ ሰራተኞችም ቀጥረን እንሰራለን ብለን ነበር የሚሰራው። ቪዥን 2035 የሚባለው ማለት ነው፣ ወይም ቪዥን 2025። ሶ በዚህ ሁኔታ እንግዲህ በዝርዝር ዋና መስሪያ ቤታችን መገለጫ ሊሰጥበት ይችላል።
በእርግጥ ይህንና ሌሎችም ጥያቄዎችን ይዘን ወደ ዋናው መስሪያ ቤት መዝለቃችን አይቀርም። አቶ ንጉሱ በቀጥታ የሚመሩትን የአሜሪካ ገበያቸውንም ኮቪድ-19 በእጅጉ የጎዳው መሆኑን ይናገራሉ። በረራዎችን ቀንሰዋል፣ ገቢውም ቀንሷል።
ከፍተኛ ጉዳት። ምክንያቱም እኛ በአሜሪካ ሀገር እውነት ነው ያደገ ነበር አየር መንገዱ። ዋሽንግተን ዲሲ ወደ 20 ዓመት እንግዲህ በረናል። በአሁኑ ሰዓት ግን ይበር የነበረው ኒውዮርክ፣ ሁለቱም ኤርፖርቶች ኒውዮርክና ጄፍኬ፣ ሺካጎ ይበር ነበር፣ ሂውስተን ይበር ነበር። እና በዚህ ላይ ጫና ፈጥሯል። ሆኖም የበሳምንት የሚደርባቸውን ጊዜያቶች በመቀጠል አሁንም ዋሽንግተን ዲሲ፣ ኒውዮርክ፣ ሺካጎ፣ ሂውስተንም ቀንሰን ፍሪኩንሲያችንን እየበረን ነው። ነገር ግን የመንገደኛ ቁጥር ቀንሰዋል እና ፍሪኩንሲዎችን በሳምንት የሚደርባቸውን ጊዜያቶች ላይ ጫና ፈጥረዋል። ሆኖም አገልግሎታችንን ለመናገር እየተረ ነው ማለት ነው።
የዩናይትድ ስቴትስ መንግስት ለኢትዮጵያ አየር መንገድም ያለውን አድናቆትና ምስጋና የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በቅርቡ ለጠቅላይ ሚኒስትር አብይ አህመድ ደውለው ገልጸው ነበር። ምንድን ነው የሆነው? አቶ ንጉሱ፣
አሜሪካኖች በአፍሪካ ሀገር በተለያየ ሁኔታ ይኖራሉ። ዲፕሎማሲ ስራ፣ ለቢዝነስ፣ ለቱሪዝም፣ ለፒስ፣ በጣም በርካታ አሜሪካኖች አፍሪካ ውስጥ ይኖሩ ነበር፣ ይሰሩ ነበር። ይህ ችግር በተፈጠረበት ጊዜ ፍላይቶች ስለተጓጎሉ አሜሪካኖቹ መውጫ አጥተው ነበር በእውነት። እና በዚህ ጊዜ ዋና መስሪያ ቤታችን ይህ ጥያቄ ሲቀርብለት ከሚመለከታቸው የአሜሪካን ፕሬዚዳንት ስልጣኖች ሰራተኞች ጋር በመተባበር ከበርካታ የአፍሪካ ሀገራቶች ወደ አሜሪካ ማመንት እንግዲህ ያው እንደሚታወቀው በምንም አይነት በረራዎች ያለ ያህል ስኬጁል የሆኑ በረራዎች ብዙ አውሮፓ አየር መንገዶች ወይ የአሜሪካ አየር መንገዶች የኢትዮጵያ መንግስት መደበኛ በረራዎች ቆመዋል። በዚህ ሁኔታ አሜሪካኖች የሚወጡበት መንገድ አልነበረም ማለት ነው። በዚህ ሁኔታ ላይ ነው እኛ አሜሪካን ዜጎች ወደ ሀገራቸው ያመራለስ ነው።
በነገራችን ላይ ፕሬዚዳንት ዶናልድ ትራምፕም ትናንት ለጠቅላይ ሚኒስትር አብይ አህመድ ደውለው በኮቪድ-19 ትግልና ሕክምና ውስጥ የህይወት ማቆያ ድጋፍ መስጫ መሳሪያዎችን እንደሚልኩላቸው ድጋፋቸውንም እንደሚቀጥሉ ነግረዋቸዋል። በዚያው ለታ ምክንያት ነው ማለት አይደለም። እንዲያው የአሜሪካና የኢትዮጵያ መደጋገፍ ጉዳይ ከተነሳ አይቀር ላስታውስ ብዬ እንጂ እግረ መንገዴን አሜሪካ በህዳሴ ግድብ ጉዳይ በያዘችው አቋም ምክንያት ሁሉም ቦታ ያለ ብዙ ኢትዮጵያዊ በጣም መከፋቱና ያንንም በአደባባይ ሲገልጽ መቆየቱ ይታወሳል። ለመሆኑ ሁለቱ መሪዎች ይህንን ጉዳይ አንስተው ይሆን? የአሜሪካስ አቋም እንዴት ነው? ሌሎችስ ያነሷቸው ጉዳዮች ነበሩ? ለጊዜው በዝርዝር የወጣ መረጃ የለም። ወደዚህ ጉዳይ በሌላ አጋጣሚ እንመለሳለን። አሁን ወደ ጀመርነው የኮቪድ-19 እና የኢትዮጵያ አየር መንገድ ታሪክ እንዝለቅ። የዓለም የምግብ መርሃ ግብር በኮቪድ-19 ትግል ውስጥ በግንባር እየተረባረቡ ካሉ ድርጅቶች አንዱ ነው። እንዲያውም ከምግብና እርሻ ድርጅትና ከሌሎችም የተባበሩት መንግስታት የምግብ ተቋማትና 14 ሌሎችም ድርጅቶች ጋር በመሆን በመጪዎቹ 8 ወራት ውስጥ ከባድ ረሃብ በዓለም ዙሪያ እንደሚኖር ተናግረዋል፣ አስጠንቅቀዋል። በተለይ አፍሪካ ትጎዳለች ብለዋል በቀዳሚነት። ስለዚህ ለአፋጣኙ ምላሻቸውና ለመላ አህጉሪቱም ለመድረስ እንደ መንደርደሪያና እንደ መናኸሪያ የመረጡት ቦሌ ዓለም አቀፍ አውሮፕላን ጣቢያን ነው። የዓለም የምግብ ፕሮግራም ከአየር ጣቢያው ስራ ጀምሯል። ለምን ይሆን? የኢትዮጵያ አየር መንገድስ ድርሻ ይኖረው ይሆን? አቶ ንጉሱ።
እንግዲህ አየር መንገዱ ባለፈው 10 ዓመታት ማለት ይቻላል ከፍተኛ የሆነ የኢንፍራስትራክቸር ስራው ሰርቷል። ለምሳሌ የካርጎ ተርሚናሉ ተስፋፍቷል። በአፍሪካ በአንደኛ ደረጃ ሊጠቀስ የሚችል ነው፣ በአቅሙ ማለት ነው፣ በቴክኖሎጂው። በዚህም ሆነ ለምሳሌ ክቡር ጠቅላይ ሚኒስትሩ ከቻይና ያገኙትን ለአፍሪካ ሀገሮች በሙሉ የሚሆኑ የህክምና እቃዎች ተረክበን በአጭር ጊዜ ውስጥ በቀናት ጊዜ ውስጥ በ24 ሀገር 54 የአፍሪካ ሀገር ማዳረስ እንቻል ማለት የአውሮፕላኖቹን ብቃት አዲስ አበባ ያለው ተርሚናል ደግሞ የካርጎ ብቃት ያሳያል። ይህንን ሁሉ ግንዛቤ ውስጥ ከተን ይመስለኛል አሁንም አዲስ አበባን በተባበሩት መንግስታት በአፍሪካ በኢትዮጵያ በአስቸኳይ ጊዜ የሚሆኑ የህክምና ወይም ደግሞ የምግብ የተለያዩ አገልግሎቶችን ለማሰራጨት ዋነኛ ጣቢያ ሆኖ የተመረጠው እነዚህ ሁሉ ግምት ውስጥ በማስገባት ይመስለኛል። እና አየር መንገዱ ከፍተኛ ስራ ሰርቷል ባለፉት 10 ዓመታት።
ኮቪድ-19 በዓለም ላይ ባሳረፈው ብርቱ ጡጫ ምክንያት ብዙ ህይወት ተመሳቅሏል። ብዙ ፋብሪካዎች፣ የንግድና የአገልግሎት ኩባንያዎች የማንሰራራታቸው ነገር እጅግ አሳሳቢ እስኪሆን ተጎድቷል። አሜሪካን ጨምሮ የበለጸጉት ሀገሮች ምጣኔ ሀብት ፈጥኖ ለማሽቆልቆል ተገዷል። ስራዎች ጠፍተዋል፣ እየጠፉ ነው። ስራ አጥነቱ በእጅጉ ተተኩሷል። አቶ ንጉሱ እንዳነሱት ሁሉ ግዙፎቹ አየር መንገዶች ከገበያ ውጪ የሆኑ ነው። የኢትዮጵያ አየር መንገድ ግን ዛሬም ከሰማዩ ጨርሶ አልጠፋም። በአብዛኛው ከዓለም አንድ ጥግ ወደ ሌላ መክነፉን አላቋረጠም። ለዚህ አገልግሎቱ መቀጠል ደግሞ የመንገደኞቹን አይሮፕላኖችም ወደ ጭነት ሥራ የማዞር ሐሳብ እንዳለው ዋና ሥራ አስፈጻሚው ተናግረዋል። ክፉ ቀን አይሎ ቢበረታም መቼም ማለፉ አይቀርምና አየር መንገዱ ወደ መደበኛው ገበያ ልግባ ያለ ጊዜ ይህ ሁኔታ እንቅፋት አይሆንበትም? በጀቶቹ ጥራትና ደህንነት ላይስ ጎጂ ተጽዕኖ አያሳድርም?
ይሄ እንግዲህ ሴናሪዮ ፕላኒንግ የምንለው በቃና ወደ ቀድሞ ህይወት እንደምንመለስ ማወቅ አይቻልም። አንዳንድ ትንበያዎች ወይም መናምንቶች በአጭር ጊዜ የሚመለስ ይችላል ወይ፣ መካከለኛ ጊዜ ወይም ደግሞ ረዘም ላለ ጊዜ ይወስዳል የሚሉ አስተሳሰቦች አሉ። እኛ በሀሳብ ደረጃ እያደረግን ያለ ነው ምንድን ነው ይህ ነገር ረዥም ጊዜ የሚፈጅ ከሆነ እና የመንገደኛ መጓጓዝ ቶሎ የማይሆን ከሆነ የተወሰኑ አውሮፕላኖችን ኮንቨርት አድርጎ ወደ ካርጎ የመውሰድ እቅድ አለን። ይህም ደግሞ እንግዲህ ብዙ የኢንጂነሪንግ ስራ የሚሰራበት አለ። ከአምራቾቹ ጋራ ከቦይንግ ከኤርበስ ጋራ አብሮ መስራት የሚጠይቁ ስራዎች አሉ። ግን እንደ እቅድ የተያዘ ነገር ነው። ኦቨርናይት የሚቀየር አይደለም። የራሱ የሆነ ቴክኖሎጂ ራሱ የሆነ እንግዲህ በሀሳብ በደንብ ተሰርቶ ዶግ ሬስኪው ፕላን ተብሎ አየር መንገዱ ያቀረበው አንዱ እሱ ነው። እንግዲህ ኢትዮጵያ አየር መንገድ እንደሚታወቀው የአሜሪካ አየር መንገዶች እንደሚታወቀው ወይም የአውሮፓ ሌላቸው እንዳይወደቅ ወድቆ እንዳይቀር ይነሳ ማለት ነው።
አሁን ዛሬ እንኳን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋና ዋና ከሚባሉት አየር መንገዶች ጋር የ25 ቢሊዮን ዶላር ድጋፍ የዚህ የስቲሙለስ የሚባል የማነቃቂያ ድጋፍ ለመስጠት ቃል ገብተዋል፣ ተስማምተዋል። እውነት ነው።
ልክ ነው። ስለዚህ ኢትዮጵያ አየር መንገድ ግን ይህ ያደርግ አይችላል። ኢትዮጵያ ሀገራችን ይህንን ገንዘብ ረስኪ ለማድረግ የሚመጣ ገንዘብ የለም። እኛም ማኔጅመንቱ ገንዘብ ይህን መሰራት አለበት፣ የአየር መንገድ በዚህ ሁኔታ ወድቆ መቅረብ አይችልም። ስለዚህ ተብሎ ነው ሬስኪው ፕላን የሚል ተዘጋጅቶ።
ሬስኪው ፕላን ማለት የማዳኛ እቅድ ማለት ነው፣ የማትረፊያ እቅድ።
ትክክል። ከፍተኛ ገበያ ወደ 500 ሚሊዮን ዶላር በዚህ ጊዜ እስከአድሪን ድረስ ማጣት ከፍተኛ ስለሆነ ይህንን ደግሞ ለማስተካከል በቀርብ ጊዜ ውስጥ ካርጎ አንዱ ትልቅ የገቢ ምንጭ ሊሆን ይችላል። አየር መንገዱ ሊያገኝ ይችላል። የስራ እድሎችን ማስቀጠል ይችላል ከሚል እየተሰራበት ያለ ነው። ሌላ ተጨማሪ እኛ እንግዲህ በኢትዮጵያ አየር መንገድ አቪዬሽን ነውና በአዲስ አበባ የተለያዩ የአፍሪካ ሀገራቶች ትልቅ አውሮፕላኖችን ይቀጥላል። አውሮፕላኖችን በመቀጠልም ከፍተኛ ገበያ በማግኘት ይህን ጊዜ የምንሻገርበት እቅድ ነው ማለት ነው። በዚህ ላይ ግን መጥቀስ የምፈልገው ቅድም መግቢያም ላይ ጠቅሰዋል፣ እዚህ አካባቢ ያሉ የኢትዮጵያ ኮሚኒቲዎች በኢምባሲ በኩል ለወገኖቻችን የተሰባሰቡ በበጎ ፈቃድ በርካታ በመቶ ሺህ የሚቆጠሩ የእጅ ጓንቶች፣ ማስኮች በነጻ አጓጉዘናል። ይህም ግዴታችን እንደሆነ አድርገን ነው የምንሰራው። ምክንያቱም ዞሮ ዞሮ ኢትዮጵያ አየር መንገድ ኢትዮጵያኖች ነው። ይህን ችግር ሁላችንም ተባብረን እንዲፈታ ካላደረግን ከፍተኛ አደጋ እንደሚያደርስ ስለምናውቅ አሁንም አንዳንድ ኢትዮጵያኖች በግለሰብ ደረጃ ወይም በመደራጀት እኛ ቢሮ እየመጡ እየጠየቁ ነው። እኛም የሚቻለውን ያህል በነጻ በማጓጓዝ ሀገራችን ውስጥ ምናልባት አይደርስም ብለን እናምናለን። እስካሁን ደህና ነን ብዬ አምናለሁ። በግሌ ከፍተኛ ጉዳት አይደርስም ብዬ ጸልያለሁ፣ አምናለሁ። ግን ቢሆንም ኢትዮጵያ አየር መንገድ እነዚህን ነገሮች ከማጓጓዝ ይቀጥላል ማለት ነው።
አቶ ንጉሱ፣ ሬስኪው ፕላን ሲሉ ወይም የማትረፍ የማዳን እቅድ ሲሉ በውስጡ የሚያስፈራ የሚያስደነግጥ ሽታ አለው። የኢትዮጵያ አየር መንገድ በዚህ ሁኔታ ከቀጠለ አጠቃላይ ሁኔታ አጠቃላይ አዝማሚያ ለአደጋ ሊጋለጥ ይችላል፣ ወይም ደግሞ መትረፍ ወደማይችልበት ደረጃ መዝለቅ ይችላል የሚል ስጋት አለ።
ይሄ እንግዲህ ቅድም እንዳልኩ ነው። ይሄ ነገር ከመቼ ነው የሚቀጥለው ነው። ይሄ ነገር እኛ አሁን ለምሳሌ እንዲሁ በሐምሌ፣ ጁላይ፣ ኦገስት ኖርማል ሊሆን ይችላል የሚሉ ግምቶች አሉ። አይ እንግዲህ ወደ ሴፕተምበር፣ ኦክቶበር፣ ኖቨምበር ድረስ ሊሄድ ይችላል የሚሉ ግምቶች አሉ። እነዚህ እንግዲህ መላምቶች ናቸው። አይ ከአመትም በላይ ሊቆይ ይችላል የሚሉ ደግሞ እንደዚሁ ሌላ ምርት መላምቶች አሉ። ሶ መቼ ነው የሚደርሰው? እኛ እቅዳችን ክፉ ቢደርስ ይህን እናደርጋለን፣ ከዛ ካልደረሰ ደግሞ ይህን እናደርጋለን፣ ይህን እናደርጋለን። እንግዲህ ሴናሪዮ ፕላኒንግ ወይ ይሄ ቢሆን ይሄ ነገር በአጭር ጊዜ ከተፈታ መልካም ለሁላችንም ማለት ነው። በመካከለኛም ከሆነ እነዚህ እናደርጋለን። ይሄ ነገር ግን በጣም እየረዘመ አመት ይፈጃል። ማንም የሚያውቀው የለም። እንግዲህ እንደሚታወቀው ሙያተኞቹ ራሳቸው ምናልባት በአጭር ጊዜ ይመለሳል የሚሉ አሉ፣ ከአመት በላይ ይፈጃል የሚሉ አሉ። እና እንደ አየር መንገድ ግን ማኔጅመንት እየተደረገ ያለው በአጭር ጊዜ ከሆነ ይሄ እናደርጋለን፣ በመካከለኛ እናደርጋለን፣ ረጅም ጊዜ ከወሰደ ይህን እናደርጋለን እያል እሱን ነው የምናስበው ማለት ነው። በአሁኑ ሰዓት ገበያችን ጨምሯል፣ ግን ህልውናችንን የሚያሰጋ ነገር የለም። ምክንያቱም ጥሩ ባለፉት በርካታ አመታቶች ውስጥ አየር መንገዱ ትርፍ እያተረፈ ጥሩ ፐርፎርማንስ እያደረገ ስላለ ይህንን መቋቋም ይችላል። ነገር ግን እስከ መቼ ነው ይህ ነገር የሚቀጥለው የሚለውም እሱን ማወቅ ስለማንችል እኛ ማድረግ የምንችለው የተለያዩ
ክሮች
ማዘጋጀት ብቻ ነው።
አቶ ንጉሱ መቼም በተስፋ ነው የሚናገሩት። እንደዚያም ሆኖ ግን የግማሽ ቢሊዮን ኪሳራ ቀላል አይደለም፣ እንደዚሁም ስንመለከተው እና በዚህ በአጭር ጊዜ ውስጥ ማለት ነው። ነገር ግን የኢትዮጵያ አየር መንገድ በዚህ አሁን ባለንበት ሁኔታ ከጥንካሬውም በመነሳት የስታር አላያንስም አባል ነው። ምንም እንኳን የሀገሪቱ ኢኮኖሚ ፈቅዶ እንደ አሜሪካ ብድግ አርጎ የማዳኛ ገንዘብ የማቆያ ገንዘብ መስጠት የሚችል መጣኔ ሀብት ባይኖርም እንደነዚህ አይነት ህብረቶች እንደነዚህ አይነት ጥምረቶች የሥራ መተጋገዝ እንደነሳራላንስ አይነቶቹ ድጋፍ ሊሰጡ የሚችሉበት አሰራር የለም። ከአያታም ቢሆን የምታገኙት ሌላ ድጋፍ አይኖርም። ሰው ወደ ስራ እንዲመለስ ማለት ነው።
ወደ ስራ እንዲመለስ ምክንያቱም በረዘመ ጊዜ ከባድ ጫና ከባድ ኢኮኖሚ ቀውስ ፋይናንሻል ክራይሲስ ወይም ኢኮኖሚ ክራይሲስ ሊደርስ ስለሚችል
አዎ የፕሬዚደንቱም ጭንቀት ይሄው ይመስለኛል።
አዎ እና ማረግ የሚችሉት እንግዲህ ይህንን ነው ደራታ የመሳሰሉ እንጂ ያን ያህል ገንዘብ አውጥቶ መስጠት የሚችል አካል እንግዲህ ያው እስካሁን እንደተማቀደመ እንደጠቀስከው እንደ አሜሪካ፣ አውሮፓ፣ ጀርመን ለምሳሌ ብቻንዛን ማድረስ ይችላሉ። ረጅም ጊዜ ቢሆን ማለት ነው። አንድ አመትም ሁለት አመትም ሶስት አመትም የነገር ቢቀጥል እነሱ ማንሳት ይችላሉ። እኛ ግን አሁንም ደግሞ የሚለው ኢትዮጵያኖች ቆራጥነት አለ፣ የማኔጅመንት ብቃት አለ፣ ቁርጠኝነት አለ። ይህንን ነገር እንወጣዋለን ብለን በዚህ ነው ክረስ ፕላን ወይ ክድል ያልኩት። ይህ ቢሆን ይህ እናረጋለን ይህ እናረጋለን ብለን እያመራን ያለ
መቼም ያው ገበያችሁ ቢቀጥልም እንቅስቃሴያችሁ ቢቀጥልም በብዙ መንገድ ደግሞ እየተጎዳ ነውና ቅድም ተቆም ያደረጉት የእዳ ጉዳይ አለ። ያንን እዳችሁን ምን ልትሆኑ ነው? አሁን በዚህ ሁኔታ ውስጥ የተመቻቸ ነገር የተነጋገራችሁ ታለቃ በዳሪዎቻችሁ ይባል?
ይሄም እንግዲህ ብዙ መለሰው ሄድ ኦፊስ ማለት ነው ሽኮስ አጠቃላይ ዲቴል ስላለው ነገር ግን እስካሁን እዳዎችን አየር መንገድ እየከፈለ ነው። የሚታወቀው ባለፉት በርካታ አመታቶች በተከታታይ ከፍተኛ ሁኔታ እያደገ አካባቢ ሆኖ ስለነበረ ጥሩ የፋይናንሻል ሁኔታ ላይ ያለው አየር መንገድ ሰው ይህንን ጊዜ ተቋቁሞ ያልፋል። እንደዚሁም ደግሞ እንግዲህ አበዳሪዎችም ይህን ጉዳይ የሚያውቁ ስለሆነ ወደፊት ይህ ነገር እየቀጠለ ለረጅም ጊዜ እየቀጠለ የሚሄድ ከሆነ እነሱም ደግሞ እንግዲህ የመክፈያውን ጊዜ ለማራት የተለያየ ነገር ሊያደርጉ ይችላሉ። በአሁኑ ሰዓት ግን እዳችን እየከፈልን ነው እና አንዳንድ ስራዎች እየሰራ ነው ማለት ነው።
አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ የአሜሪካ ስራ አስኪያጅ፣ ያደረጋችሁ ያላችሁ ጥረት ትግል እጅግ ከፍ ያለ ነው። የኢትዮጵያ አየር መንገድ ወትሮም እንደሚባለው ከነስሙ ከነክብሩ ለኢትዮጵያም ለኢትዮጵያውያንም ከዚያም አልፎ ለድፍን አፍሪካም ኩራት የሆነ የሚታይ አየር መንገድ ነው። በአፍሪካውያን በራሳቸው አንደበት የሚገለጽ ነው በመሪዎቹ ሳይቀር ይህ አባባልና ከዚህ አደጋ የኢትዮጵያ አየር መንገድ ያለ ጉዳት ይወጣል ወይም ጉዳትም ቢሆን ይሄንን ያህል ለከፋ ጉዳት ሳይደረግ ይወጣል ብለን ተስፋ እናደርጋለን እንጸልያለን። መቼም በክፋት ጊዜ በአደጋ ጊዜ በእንደዚህ አይነት ሁኔታ እንኳን ደስ ያላችሁ አይባልም፣ የደስታ ወሬ የለምና። ነገር ግን እናንተ ቀደም ሲል እንደገለጽኩት በዚህ ትግል ውስጥ በዚህ ዓለም አቀፍ መጎዳት ውስጥ መላውን ዓለም እያገለገላችሁ አርበኛ ሆናችሁ እየቀጠላችሁ ያላችሁበት ጊዜ ሆኖ ነው እየታየ ያለው በመላው ዓለምና በዚህ በኩል እየሰራችሁ ላላችሁት ስራ እንኳን ደስ ያላችሁ እግዚአብሔር ይስጥልን። እርሶም ለጊዜው ይሄንን ማብራሪያ ስለሰጡን ጊዜውን ስለሰጡን እግዚአብሔር ይስጥልኝ አመሰግናለሁ።
በጣም አመሰግናለሁ ሰለሞን በጣም አመሰግናለሁ።
ከ ከአቶ ንጉስ ወርቁ ጋር ያደረግነው ጭውውት የተቀረጸው ሁለታችንም በየቤታችን ሆነን በቢ ላይቭ ቪዲዮ ነበርና ሙሉን የቪዲዮ ውይይታችንን ከፌስቡክ ገጻችን ማየት መስማት ይቻላል። አንዳንድ መረጃዎችና አሃዞች ተለውጠው ሊሆን ይችላል። ለድምጽ ጥራት ይቅርታ ጠይቃለሁ። ባካችሁ አትጨባበጡ፣ አትተቃቀፉ፣ ግርግር መሃል አትቀላቀሉ፣ አትተራመሱ፣ አትገፋፉ፣ በአካል ተራራቁ፣ ቢያንስ 1 ሜትር ራሳችሁን ጠብቁ። ለምንም ነገር ቢሆን የብረታ አቅም ያላቸው ሃያላን ምንምና ማንንም የሚደፍራቸው የማይመስል አገሮች ያሉበትን ሁኔታ አስተውሉ። ኢትዮጵያ ውስጥ ኮሮና ቫይረስ አለ። ኢትዮጵያ ውስጥ ኮቪድ-19 አለ። ኮሮና ቫይረስን ማቆም ቀላል ነው። መፍትሄው እንዳይተላለፍ ማቆም ነው። የሚተላለፈው እንደ ጉንፋን ነው። እንደ ጉንፋን ግን በአንድ ሳምንት ጥሎን አይሄድም። ኮቪድ ይገድላል። ኮቪድ ይገድላል። ኮቪድ-19 በአጭር ጊዜ ውስጥ ትንፋሽ አሳጥቶ ይገድላል። የውስጥ አካላትን ያበላሻል፣ ከስራ ውጪ ያደርጋል። ማንንም አይመርጥም፣ እርሶንም። ኮሮና ቫይረስ መኖሩን ማወቅ ብቻ ግንዛቤ ብቻ አይበቃውትም፣ አያድኖትም። እውቀት ያድናል፣ መረዳት ያድናል፣ ተግባር ያድናል። ስለ ኮሮና ቫይረስ በግልጽ ይነጋገሩ። ደህንነቶን ጥታ አሳልፈው አይስጡ። መረጃዎችን ከታመኑ ምንጮች ብቻ ያገኙ። ባለሙያዎቹና ባለስልጣናቱ የሚሉትን የሚነግሩትን ያዳምጡ። ምክሮቻቸውን ይከተሉ። ህመም ከተሰማው ሳይደናገጡ ሳይረበሹ ሌሎችን ላለማነካካት እየጠበቁ የጤና ባለሙያ ፈጥነው ያገኙ። እርሶን ለመርዳት ብዙዎች ራሳቸውን ሰጥተው ተሰልፈዋል። እርሶ፣ አንተ፣ አንቺ አሁን እየሰማኸኝ አጠገባችሁ ኮሮና ቫይረስ አለ። እጅሽ ላይ ኮሮና ቫይረስ አለ። የያዝከው የያዝሽው እቃ ላይ ኮሮና ቫይረስ አለ። የተደገፍሽበት የነካሽው ነገር ላይ ሁሉ ኮሮና ቫይረስ አለ። በአይን አይታይም። ኮሮና ቫይረስን ኮቪድ-19ን ማቆም የገሌ የዚያኛው ሰው አይደለም። በግል በተናጠል ያንተ ኃላፊነት ነው፣ ያንቺ ኃላፊነት ነው። አትታመም፣ አትታመሚ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ወደ ተከታዩ ቅንብራችን እንለፍ። እናቷን እያስታመመች ያለች ልጅ። ዩናይትድ ስቴትስ ሳውት ዳኮታ ግዛት ውስጥ በሚገኘው ስሚትፊልድ ስጋ ማምረቻ ውስጥ 800 ሰው ለኮሮና ቫይረስ ተጋልጧል። ሁለት ሰራተኞቹ በኮቪድ-19 ምክንያት ሞተዋል። ከተጋላጮቹ መካከል ያገገሙ ያሉ ብዙ ኢትዮጵያውያንና ኤርትራውያን አሉ። የ17 ዓመት እድሜዋ ላይ የምትገኘው ሃናን ሙስጠፋ እናት የስሚትፊልድ ሰራተኛ ናቸው። ከኮቪድ-19 እያገገሙ ናቸው። ሃናን እያስታመመቻቸው ነው። ጽዮን ግርማ አነጋግራታለች። አዳምጧቸው።
እግናልን ፈቃደኛ ስለሆንሽ ስለናትሽ ልትነግሪን እንዲሁም ደግሞ ስላሳለፋችሁት ጊዜ ልታጋሪን ስለመጣሽ በጣም እናመሰግናለን። እስቲ ስምሽን ንገሪ።
እሺ፣ መጀመሪያ በጣም እንፈልገው አመሰግናለሁ ለማለት ነው ለዚህ ድምጽ ሰጠሽን። ስሜ ሃናን ሙስጠፋ ነው።
ሃናን በጣም በድጋሚ እናመሰግናለን። እንግዲህ እናትሽ ሰብለ ወንጌል ከኮሮና ቫይረስ አገግማለች፣ አሁን ደህና ነች። ግን እንደው ታማ በመጣች ጊዜ እንዴት አሳለፍሽ የነበረው ሁኔታ?
የታመመችው ወደ ቅዳሜ እሁድ ነበር እና እኔ በዛ ሰዓት ስራ ነበረኝ እና ሰኞ በጣም አማት ጠዋት ስራ ልትሄድ እኔም አብሬ ስራ ልሄድ ሰኞ ጠዋት ነው መሰል በጣም አማት መሄድ አለብኝ ብላ ሆስፒታል ሄደች። ከዛ ስትሄድ አይ ዝም ብሎ ሲምፕተም ነው እንጂ ያለሽ እንደዚህ ቴስት ማድረግ አንችልም፣ ዝም ብለሽ እቤትሽ ቁጭ ብለሽ ያለዋል። በዛ ቀን ተሞጠን የሚሰራ ነበርኩ እና ስራ ቤት አብረን ወጣት ነው አሁን መፈተን አለ እና ከዛ ብለውኛል ሁሉ ሰው እሷም ተፈትና መጣች። ለአምስት ቀን ነው ምናምን ነው ያሏት ፈተና ይዘልቱ እስኪመጣ እና ለሶች አምስት ቀኖች ሩማ ነበረች። እኔም ሩሜ ነበርኩ። ግን ብዙ
ያሳለፍሽው አምስቱ ቀን አስጨነቀሽ?
ያ በስነ ስርዓት ነው ያረኩት ወይስ እንዴ? በፊሬት የወሰድኩት አልመሰለኝ።
ከዛ በኋላ ምን አደረግሽ?
ከዛ በኋላ ሞር እንትን ሆንኩ። ሞር በቃ አሁን መጨቅጨቅ ጀመርኩ። አሁን መብላት አለብሽ፣ አሁን መጠጣት አለብሽ፣ በላይ በላይ መደወል፣ እንዴት ነሽ አሁን ምናምን። ግን አሁን ያኔ እየተሻላት እየሄደ እኔም ልብ እያረፈ።
ግን በጣም አስጨንቆች ነበረ ሁኔታዋ?
አዎ አስጨንቆኝ ነበር። ትምህርት ቤት ምናምን እየሰራው ነበረ ሪዘልቱ ከመምጣቱ በፊት። ግን ከመጣ በኋላ በቃ ጭንቅላቴ መስራት አቆመ። ኮምፒውተሬ ላይ ብሄድ በቃ ማስበው በቃ አሁን ምን ትሆናለች? ደህና ትሆናለች ወይ? ጭንቀቱ።
በምንድን ነበር የምታነጋግሪያት?
እደውልላት ነበር ፌስ ታይም። ጠዋት ጠዋት እደውልላታለሁ። የሆነ ነገር ከፈለገች ምን ትፈልጋለች ምናምላት ነበር። ካሳለች ላምጣለች ምን ላምጣለች።
አንቺ ለራስሽ አልፈራሽም? እንግዲህ መጀመሪያ አብራችሁ ስለነበራችሁ አንቺ ለራስሽ ስጋት አላደረብሽም ወይም የህመም ስሜት ነበረሽ እንደዚህ?
እኔ ለአንድ ቀን ምናምን ትንሽ ራስ ምታት ነበረኝ፣ ግን በጣም ብዙ ኖቲስ አላረኩትም። ግን የእሷ በቃ እሷ መንከባከብ ጭንቅላቴ ላይ ስለነበር ህመሙ ራሱ ከአንድ ቀን በኋላ ጠፋ። ለአንድ ቀን ግን ትንሽ።
ምን ታረጊ ነበር ስትጨነቂ? እንግዲህ ልጅ ነሽ ገና 17 ዓመትሽ ነው አይደል? 17 ዓመትሽ ነው፣ ልጅ ነሽ። ምን እንደው በቃ ስትጨነቂ ምን ታረጊ ነበር? የምትደውይበት የምታነጋግሪያት ዘመድ ነበር አላችሁ?
እኔ ጓደኛዬ ምናምን እደውልላት ነበር።
ጓደኛዬ ነበረችኝ አብራኝ የምትሰራ፣ ስሟ አማሊ ነበር። የእሷም እናት በአጋጣሚ ይዟት ነበር እና እንደዋወል ነበር ቀን በቀን እንደዚህ አድርጊ ሳይሆን እንደዚህ አድርጊው ያየነውን ነገር በኢንተርኔትም ሰርች እያደረግን እና እንወያይ ነበር። ዚያርጊ እንደዚህ አድርጊ ሳይ እንደዚህ አድርጊ ምናምን። እሷ ኩናማ ነበረች፣ ከኤርትራ ነበር የመጡ።
ለእሷ ታካፊ ነበር ሀሳብሽን
እንደዚህ? ከዛ እንደዚህ ጅንጅብል አድርጊ እሱ ሀልፍ አርጓታ ምናምን ምናምን እየተባበል ነበር።
ትምህርትሽን ግን በዛ መሀል ትምህርትሽን ትከታተይ ነበር?
ፖዘቲቭ ሆነ በኋላ ትንሽ እንትን ሆነ። ትንሽ መጨነቅ ጀመርኩ። ለምን ፎከስ ማድረግ አልቻልኩም? እንደት ኢሜይል አረኳቸው። አሁን እናቴ ያሟታል እና ስራውን መስራት ይችላል አይመስለኝም፣ ትንሽ ሰዓት ስጡኝ ምናምን አልኳቸው። እግዚአብሔር ይመስገን ቲቸሮች እሺ ችግር የለውም የምትፈልጊውን ሰዓት ውሰጂ እኛ አለን፣ ከፈለግሽ የሆነ ነገር ደውይልን ምናምን ብለው በጣም
ምግብ ታበሲ ነበረ። ትችያለሽ ምግብ ማብሰል?
አሁን ቻልኩ። አሁን እሷ ከገባች በኋላ ጾምም ስለነበር የሆነ ወጥቼ ምናምን ማምጣትም ስላልቻል የቤትን ብዬ ኪችን ውስጥ መጥቀውት።
ግን ትሰሪያለሽ?
ያ መስራት ያ ጀመርኩ።
ለምንድን ነው መጫወት የምለው? ሰርታችሁ ትበያለሽ አይደል? አንቺን ትበያለሽ እና አትችልም ታበያለሽ።
ያ ግን አሁን ጾም ስለሆነ የጾም ምግብ እንጀራ ነው። ፌስታይ ማርኬ አሁን ምንድን ነው ማድረገው? አሁን ምንድን ነው ማድረገው? ይሄ ምን ይመስላል? አሪፍ ነው ምናምን ይሷል።
በጣም የሚያስጨንቅሽ የነበረው የእናትሽ ነገር ምንድን ነበረ? በሰዓቱ
ባይሻላትስ ነበር? ላክ ምንድን ነው ማድረግ? እኔ ምን ላድርግላት? እኔ ብቻ ነኝ ያለዋት። እኔ በስንሳታ ካላረኩት እሷ ምን ትሆናለች?
እሷ ደግሞ ላንቺ ነበር የምትጨነቀው?
አዎ።
በጣም ከባድ ጊዜ አሳለፍኩ የምትይው ቀን ምን ነበረ? በነዛ 14 ቀናቶች
አርብ ዕለት ይሆናል ቴስት ሪዛልት ቀን። እኔም ያኔ ነው በጣም የከበደኝ። ሁሉ ሰው እሷን መያዟን በጣም ገረመኝ። ትንሽ አለቀስኩና በቃ የማርያም ስላለኝ ሩሜ ውስጥ እሷን ዞር ብዬ በቃ መጸለይ ጀመር።
ምን ብለሽ ጸለይሽ?
ጸለይኩ ይሄ በቃ ይሄን ህመም አውጣልን፣ ከሰውነታችን ከሀገራችን ከአለሙ አውጣልን በዚህ በጾም።
አሁን እናትሽ ደህና ሆናለች? ሳሎን ወጥታለች ትላንትና። ምን ተሰማሽ?
በጣም
ደስ
አሁን አንድ ሩም ውስጥ መታየት ጀመረን። እሱ በጣም ትልቅ ነገር ነበር ለኛ።
እግዚአብሔርን በጣም ነው ያመሰገን።
በመሀል ስራ ነው ያልሽኝ? ስራ ትሰሪያለሽ?
ፓርት ታይም
ማለት በትርፍ ጊዜሽ?
አዎ፣ ከትምህርት ቤት በኋላ እና በቅዳሜና እሁድ።
17 ዓመትሽ፣ ትምህርትንም ስራም እንዴት አድርገሽ ታስኬጃለሽ?
አንዳንዴ ይከብዳል፣ ግን እንትን እለዋለሁ፣ ኮንትሮል አድርገዋለሁ። ምን አለ እስከ 9 ሰዓት ስለምሰራ ማታ ሆምወርኬ ምናምን እሰራለሁ እና ሰዓቱን በስነ ስርዓት ተጠቀመዋለሁ።
እናትሽ በታመመች ጊዜ ግን ስራ ትሄጂ ነበር?
ኖ፣ ደውዬ አልችልም እሷን ቴክ ማድረግ አለብኝ ፖዘቲቭ ናት ስላቸው አውቶማቲክሊ 3 ሳምንት ሰጡኝ።
ምን ነበር የምትሰሪው?
ግሮሰሪ ስቶር ሰራ ነበር። ውስጥ እንትን አላቸው ትንሽ የቻይኒዝ ምግብ ኤክስፕረስ ነበራቸው። እዛ ነበር
መሰራ። አማርኛሽ በጣም ጥሩ ነው። ከኢትዮጵያ አብረሽ አንቺም ከአምስት ዓመት በፊት ነው ከእናትሽ ጋር የመጣሽው?
አዎ፣ አብሬያት የመጣሁት።
በጣም በጣም እናመሰግናለን። እንኳን እናትሽን ምሮ አይን ላይ ለመታየት አበቃችሁ። እንደው ለኢትዮጵያውያን ባንቺ እድሜ እኩያ ላሉ ከአንቺም እድሜ በላይ ለሆኑ እንግዲህ 14 ቀን በጭንቀት አሳልፈሻል እናትሽን በአንድ ክፍል ውስጥ ሆነሽና የምትይው ነገር አለሽ?
እኔ የምለው ነገር በቃ እግዚአብሔር ጥሩ ነው፣ እግዚአብሔርን አመስግኑ ለዚህ ሁሉ። እኔ እንደዚህ ይሄ በጣም በጣም የረዘመ 14 ቀን ነው፣ ከዚህ የረዘመ ነገር አልነበረም። እና እኔ የምለው ለኢትዮጵያ ህዝቦች በቃ እግዚአብሔር አመስግኑ፣ ለኛ ከሱ በላይ ማንም የለም።
እናትሽ ብቻዋን ያሳደገች አይደል?
አዎ፣ ብቻዋን ያሳደገች።
እንዴት ነው የምትገልጪው ፍቅሯን?
ፍቅሯ እንደ ጓደኛዬ ናት። እሷም በቃ እንደ እህቴ ናት። እና ምናምን ሚስጥር ምናምን ቢኖረኝ እሷ ላይ ነው መሄድ፣ እሷን ነው መነግራት። በቃ እንደ ጓደኛ።
በጣም እናመሰግናለን። በትምህርትሽ እንዴት ነሽ? ጎበዝ ነሽ? እሺ፣ አናን በጣም እናመሰግናለን። አድገሽ ትልቅ ልጅ ሆነሽ ትልቅ ደረጃ እንደምትደርሺ ተስፋ እናደርጋለን። እናትሽን ደግሞ የበለጠ ምሯት፣ ስራዋንም እንግዲህ ተመልሳ ተሳክቶላት ትልቅ እድል እንዲኖራችሁ እመኛለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።
አመሰግናለሁ ጽዮን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን እኛም ዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ ያለን አዘጋጆችና አቅራቢዎች በየዕለቱ ስራችን ላይና ከእናንተ ጋር ነን። amharic.voanews.com ወይም ማህበራዊ መገናኛ ገጾቻችን ላይ VOA Amharic ብላችሁ ተከተሉን። Facebook, Twitter, Instagram, YouTube ላይ ያገኙናል።
ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው
ወደ ተከታዩ ተግባር
ስላገኙአቸው መደበኛ ሰዎች ይንገሩ።
ጎረቤቶቹ ናቸው?
ባልደረቦቹ ናቸው?
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞቹ ናቸው?
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው?
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders at voanews.com voaleaders at voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰብ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኙዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
ኮሮና ቫይረስ ከተከሰከሰበት ጊዜ ጀምሮና ዓለምንም ያዳረሰ በሄደባቸው ባለፉት 4 ወራት ውስጥ ለድፍን ዓለም መረጃውን በማድረስና ዕውቀትም እንዲሰፋ በማድረግ የአሜሪካ ድምጽ የጎላ ሚና እየተጫወተ ይገኛል። የአሜሪካ ድምጽ በራዲዮ፣ በቴሌቪዥንና በኢንተርኔት፣ በዌብሳይቶቹና በተለያዩ የማህበራዊ መገናኛ መረቦቹ በየሳምንቱ ከ270 ሚሊዮን በላይ የሆነን አድማጭ ተመልካችና አንባቢ ነው እየደረሰ ያለው። ይህ የቪኦኤ ታዳሚ ዛሬ በአለም ገናና የሆኑት CNN, MSNBC እና Fox News ያሏቸው ተመልካቾችና ተከታዮች ተደምረው በ10 እጥፍ የሚልቅ ነው። ቪኦኤ በአለም ዙሪያ እጅግ የሚደመጥ የሚታመንና እጅግም የሚከበር ግዙፍ የሚዲያ ተቋም ነው እና አለምን ከኮቪድ-19 ለመታደግ የተደረገ ባለው መረባረብ ውስጥ ምን እየሰራ ነው? የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተርን ትዝታ በላቸውንና የአፍሪካ ዲቪዥን ዳይሬክተሩን ንጉሴ መንገሻን ሰሞኑን አወያይቼ ነበር። ሁላችንም በየቤቶቻችን ሆነን በቢ ላይቭ ቪዲዮ ነው ያገኘዋቸው። ሐሳቦቻቸውን ያካፍሏቸዋል። ከትዝታ ሰላምታ ልነሳ።
እሺ ሰለሞን፣ አመሰግናለሁ ከአድማጮቻችን ጋር ስላገናኘህን። እዚህ በዳያስፖራም ያሉት በአገር ውስጥም ያሉት፣ እኔ በበኩሌ በቅድሚያ እንኳን አደረሳችሁ፣ እንኳን ጾመ ልጓሙን ፈታላችሁ ሆላለሁ። እንኳን አደረሳችሁ።
እንኳን አብሮ አደረሰን ትዝታ፣ አመሰግናለሁ። ወደ ንጉሴ መንገሻ ደግሞ ልሰጣችሁ።
እኔም በበኩሌ እንደዚሁ ለመላ አድማጮቻችን በኢትዮጵያ ለሚገኙት በዳያስፖራ የክፍለ ዓለማት ለሚገኙት እንኳን ለብርሃነ ትንሣኤው አደረሳችሁ እላለሁኝ። ይሄ በዓል እርግጥ የወትሮው አይነት በዓል አይደለም። ድሮ የለመድነው ቤተሰብ ዘመድ ተሰባስቦ ወዳጅ ተሰባስቦ ቤተክርስቲያን በመሄድን ብረን ጸልየን ቅዳሴ አሳልፈን ያሳለፍንበት ጊዜ አይደለም። በየቤታችን ተወስነን ነው እና የተለየ ጊዜ ደግሞ በመላው ዓለም የመጣ ስለሆነ የአውሮፓውያን ዘመን አቆጣጠር የፋሲካ በዓል መልክን ያለፈው እሱም መቀበላለች እና ከዚህ የተሻለ ጊዜ ደግሞ መጸለይ ደግሞ ይሄ ፓንዴሚክ ወረርሽኝ የሚጠፋበትን መንገድ በጋራ መዋጋት አስፈላጊ የማምነው። እንኳን አደረሳችሁ።
አቶ ንጉሴንም ስለ ሰላምታው፣ ስለ መልካም ሀሳቡና ስለ መልእክቱ አመሰግናለሁ። የአሜሪካ ድምፅ ከአንድ ወር ጥቂት ረዘም ላለ ጊዜ ህንፃውን ለቆ ሰራተኛውን ማለቴ ነው ከተወሰኑ እዚያ መኖራቸው እጅግ አስፈላጊ ነው ከተባለ ባልደረቦቻችን በስተቀር ከየቤቱ ነው እየሰራ ያለው ሁሉም። ስለ እንዲህ አይነት ቀድሞ ተሞክሮ የማያውቅ ስለ መሳካቱም እርግጠኛ ያልነበርንበት አሰራር የማይታይና በርቀት ያለ የዜና ክፍል ወይም ቨርቹዋል ኒውስ ሩም ስለ ቀድሞ ሐሳቧ ስለ ፈተናዎችና ስኬቶች እንድታጫውተን እንድታካፍለን ደግሞ ትዝታን ጠየቋት።
እሺ አመሰግናለሁ። ስለኛ እንዴት እንደሸፈን እንዳለን ከመግለጼ በፊት ግን ስለ ራሱ ስለ ቫይረሱ ዓለም ላይ ያደረሰ ስላለው የኛም ስራ ላይ ያሳደረ ስላለው ጫና በእኛም ብቻ ሳይሆን በአጠቃላይ በዓለም ላይ በአሜሪካ እንዲሁም በኢትዮጵያ ስለሚካሄደው እንዲሁ ለማለት ያህል አንደኛ ለኔ አስቤውም አልሜውም ዓለም ደግሞ እንዲህ ሆናል እዚህ ደረጃ ላይ ይደርሳል የሚል ግምት ኖሮኝም አያውቅም እና ለኔ በጣም አስደንጋጭና እጅግ አሳሳቢ ነው። አሁንም ድረስ አሳሳቢ ነው። በስራችን ረገድ የዛሬ ወር ገደማ ነው እንግዲህ ማርች 17 ጀምሮ ነው ከቤት መስራት የጀመርነው። የሬዲዮ ስራን ከቤት መስራት የሚለው ነገር እኔ ታስቦኝም አያውቅም። ከ30 አመታት በላይ ነው ሬዲዮ ውስጥ የሰራሁት። እርግጥ ነው ፍሪላንስ የሚያረጉ የራሳቸውን ስቱዲዮ እንዲሁ አደራጅተው እንደሚሰሩ አውቃለሁ፣ ግን አስቤውም አልሜውም አላውቅም። እንዴት ተደርጎ ነው ከቤት የሚሰራው የሚለው ነው መጀመሪያ በአእምሮዬ የመጣው። እናም አስቀድመን ሰለሞን አንተ እንደምታውቀው ፕሮግራማችንን አዳዲስ ወይንም ትኩስ ዜናዎችን ለማሳለፍ ካልቻልን ብለን የነበሩ ፕሮግራሞቻችንን አዘጋጅተን ቁጭ አደረግን። ካሁን በፊት ያሳለፍናቸውን ወይንም ጥሩ የምንላቸውን በአድማጮች ተወደዱ የምንላቸውን እንደገና አዘጋጅተን አስቀመጥን እና መስሪያ ቤቱ አስቀድሞ ይነግረን ነበር ምናልባትም ከቤት ሆነን እንሰራ ይሆናል ወይንም ሰው ይቀነስ ይሆናል ወይንም ደግሞ ቢሮአችን ይታጠብ ይሆናል በኬሚካል እየተባለ በጣም ብዙ ጊዜ ነው ሲነገረን የነበረው። ከዛ በኋላ ስንጀምረው አስቸጋሪ ነበረ መሳሪያዎቹንም መልመድ ከቤት መስራት። ከዛ ግን እነቱን ለመናገር ላሳጥረውና ሁኔታውን በየዕለቱ የምናቀርበው እንደውም ሽፋኑ ዘገባዎቹ የኮሮና ቫይረስንም ሆነ አብይ የሆኑ የፖለቲካ ጉዳዮችን የኢኮኖሚ ጉዳዮችን ያካተቱ በየለቱ ባለም ላይ የሚከሰቱትን ጉዳዮች ያጠናቀርን ለማቅረብ ይችላል። አንድ እንደው ለአድማጭ ለመግለጽም ወደው እንደውም አሁን አንድ ሰዓት ተኩል በፊት ከምንጨርስበት ጊዜ ነው ፕሮግራማችንን ከምናስተራጭበት ጊዜ አንድ ሰዓት ተኩል ቀደም ብለን ነው መጨረስ ያለብን እና ጋዜጠኞቹ ባልደረቦቼ እነ ሰለሞን የተቀሩትም ሁሉ በትጋት እንደሚሰሩ የዜናችንም ጥራት የተጠበቀ እንደሆነ ነው እኔ የምናገረው። እንግዲህ ሌላው ከአድማጭ ነው ሁሉ ጊዜ ግምት የምንወስደው ወይንም ዳኝነት የሚያሳልፈው አድማጭ ነው እና ይሄንን ነው የምለው።
ወደ ዲቪዥኑ ዳይሬክተር አቶ ንጉሴ ደግሞ ልዙር። የቪኦኤ የአፍሪካ ዲቪዥን ግዙፍ የሆነ ክንፉ ነው።
አዎ ሰለሞን፣ ቮይስ ኦፍ አሜሪካ በመላው በኤጀንሲው በ47 ቋንቋ ለመላው ዓለም ፕሮግራም ያስተላልፋል። በስቱዲዮ ነበር የሚሰራው፣ ከቢሮ ነበር የሚሰራው። ወደ አፍሪካ ብቻ ከ47ቱ 17 ቋንቋ ወደ አፍሪካ ይተላለፋል። ትዝታው የተቀሰችው አማርኛ፣ አፋሮምና ትግርኛ። በዚህም ተጨማሪ ከ14 የሚሆኑ ቋንቋዎች አሉ። እንግሊዝኛ፣ ፈረንሳይ፣ ሀውሳ፣ ስዋሂሊ፣ ሶማሌ እያል የዛን ያህል የሚሆኑ ቁጥሮች ያላቸውን ፕሮግራሞች ነው የምናሰራጨው። እና ደግሞ በጠቅላላ በድምሩ ቪኦኤ 1350 1400 የሚሆን ሰራተኛ አለው። የአፍሪካ ዲቪዥን 240 የሚሆን ሰራተኛ አለው። እና ኢማጂን አርቱ ልታሰቡ ሞክር፣ ወይም አድማጭ ሊያሰቡት ሞክሩ። ይህን 240 ሰው አስገብተን ከቤቱ ምንም ያልተቋረጠ ፕሮግራም እንዲያስተላልፍ ነው ያደረግነው። እና መጀመሪያ እውነትም ትዝታ እንዳለችው የማይታለም ነገር ነበር። እንዳውም ትዝ ይላችሁ እንደሆነ ብዙ ዓመታት ስንሰራ ክረምት ከፋ ብሎ በረዶ ከጣለና አንድ 12 ኢንች 24 ኢንች 30 ኢንች ከጣለ ትራፊክ ሁሉ ስለሚዘጋ ቢሮ መሄድም ያቅተናል። እና የተወሰኑ የቻሉ ኳት ነው የገቡና ወሬ አድርገው ሙዚቃ ደግመው። ይሄ ፓንዴሚክ አንዳንድ ጊዜ እውነትም ችግር መከራ አዲስ ፍቱ የሆነ ሀሳብ ይወልዳል፣ አዲስ ዘዴን ይወልዳል። እና ቴክኖሎጂ ከመጣ ወዲህ ይህን ሁኔታ ለውጦታል። አሁን እውነትም ትዝታ እንዳለችው በምንም ታምር ከቤት ይህን ያህል ፕሮግራም ፕሮዲስ ይደረጋል ተብሎ አይታወቅም። ሬዲዮ ብቻ አይደለም፣ የቴሌቪዥን ፕሮግራም እንደዚሁ ከቤት ነው ፕሮዲስ የሚደረገው። ማለትም አንከር የሚሆነው ወይም የቴሌቪዥን ፕሮግራም አስተናጋጁ ቤቱ ስቱዲዮ ይሰራለታል። ባክድሮፕ ግራፊክ ተሰርቶ ቀጥታ ካሜራ ገብቶ አንድ ሰው ከዛ ይሰራል ማለት ነው። በትዝታ እንጀምረው። በአማርኛ እና በአፋን ኦሮሞ ትግርኛ እንወሰድ። እሷ ማኔጂንግ ሊደር፣ አፋን ኦሮሞ ትግርኛም አማርኛ የሚሰሩ ታላንቶች ሜሪላንድ፣ ዲሲ፣ ቨርጂኒያ ናቸው።
ከየቤታቸው የሰሩትን ፕሮዲሰሮች ጋር ይልካሉ። እነዚህ ፕሮዲሰሮች ደግሞ ከአዲስ አበባና ከመላ ኢትዮጵያ የሚመጡት ሪፖርተሮቻችን የሚልኩት ዘገባ ሳይቀር ኤዲት ተደርጎ ድምፁም ይሆን ቪዲዮም ካለ ኤዲት ተደርጎ ለፕሮዲሰሮች ነው የሚላከው። ፕሮዲሰሩ ናቸው መስመር አስይዘው ባለው ላይና ዜና ይቀርማል። ቀጥሎ የሃይላይት ትንተና አለ። ከዛ ሲያል ይቀርባል። ከአዲስ አበባ ይመጣል። ከባህር ዳር ይመጣል። ከድሬዳዋ የሚለው መልክ ይዞ ተዘጋጅቶ ነው የሚሄደው። እና እሱ ስቱዲዮ በሚደርስበት በማስተር ኮንትሮሉ ይተላለፋል ማለት ነው። እኛ በደንበት ማለት ነው። ሶሻል ሚዲያም እንዲህ ነው። እንዲያውም ስንለማበድ በሶሻል ሚዲያ ነው። ሶሻል ሚዲያ ቀደም ብሎ ቤቱ ገብቶ ከቤቱ ነበር የሚሰራ ብዙ ሰው። አሁን ሶሻል ሚዲያም ሬዲዮም ቴሌቪዥኑ ከቤታችን ነው ፕሮዲስ የምናደርገው እና ምንም ፕሮግራም ሳያቋረጥ ነው። በሌላ በኩል ደግሞ የፕሮግራማችን ይዘት በሙሉ እዚህ ፓንዴሚክ ላይ ኮሮና ቫይረስ ላይ ኮቪድ-19 ተብሎ የሚጠራው ላይ ሆነ። እውነትም አሁን ዋይሮቹን ብናይ ሮይተር፣ ኤፍፒ እዚህ ሀገር ያሉትን የሚዲያ አውትሌቶች ብናይ የሚያደርጉት ጊዜ ዘገባቸው በዚህ ላይ የሚተባለው ያሉት እኛም እንዲህ ነው የምናደርገው። በእውነትም ደግሞ ይህ መንግስት ብቻውን የጤና ባለሙያዎች ሐኪሞች ብቻቸውን ሳይሆን ሁሉም ህዝብ ተባብሮ መንግስትም የጤና ሙያትም በዚህ መስ የተሰለፉትም ህዝቡም ተባብሮ መዋጋትና ማስቀረት ያለበት ነው እና በዚህ ረገድ ይህኛ ህይወት እየረወጠ ነው። እኔ ለምሳሌ አሁን ቤት ነው ያለሁት። ባለቤት ያለች አንድ ወንድ ልጅ ያለ ቴሌቪዥን ውስጥ ነው የሚሰራው። እሱም ከቤት ነው የሚሰራው። ከዛ ባለቤት ያለች የሱ አዝራለች። ከቤት አንወጣም። ዋና ክፍት የሆኑት ቦታዎች በአካባቢያችን ትላልቅ ሱቆች ናቸው። የምግብ ሱቆች፣ ፋርማሲ፣ የእሳት አደጋ ኦፍኮርስ ሆስፒታሎች፣ እነዚህ ናቸው እና አስፈላጊ ሁኔታዎች ብቻ ናቸው። ስለዚህ በዚህ አይነት በተወሰነ መንገድ ነው የምንቀሳቀሰው ማለት ነው። ህይወታችንም ለውጦታል ማለት ነው።
ዛሬ እንዲህ ተስተካክሎ ጊዜውን ጠብቆ ይሄድ እንጂ ሁሉም ነገር ደግሞ እንዲያው አልጋ ባልጋ አልነበረም። አይደለም። ለመሆኑ ለአንድ አዘጋጅ አንድ የሥራ ቀን ምን ይመስላል? የተከበራችሁ አድማጮች፣ ጊዜው አልበቃለ። ለዛሬ እዚህ ጋር ገታል አድርግ። ከሰሞኑ ቀሪውን ይዤላችሁ መለሳለሁ። ለረመዳን ይሄንን እናሽል ጋብዛችሁ። የተከበራችሁ አድማጮች፣ ለምሽቱ ያስተናዳናችሁ ዝግጅቶች እነዚህ ነበሩ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰለሞን አባተ ነኝ ያስተናገድኳችሁ። በመላ ባልደረቦቻችን ስም ልሰናበት። በነገ ምሽት ዝግጅታችን እንገናኝ። ለዛሬ ሰላም። Let's go.